ይህ ምስራች ድምፅ እየተዘጋጀ ከደቡብ አፍሪካ በትራንስ ወርልድ ራዲዮ ከሰኞ እስከ አርብ የሚቀርብላችሁ የመጽሐፍ ቅዱስ ትምህርት ክፍለ ጊዜ ነው።
ዳዊት በመዝሙር 96 በቅንፍ 97 እግዚአብሔርን የምትወዱ ክፋትን ጥሉ፣ እግዚአብሔር የቅዱሳኑን ነፍሶች ይጠብቃል፣ ከኃጢያንም እጅ ያድናቸዋል ሲል ይመስክራል። አዎ ወገኖቼ፣ እኔና እናንተ ይህ በየምሽቱ የምናዳምጠው የእግዚአብሔር ቃል እንዳይፈርድብን በመጨረሻው ጊዜ ተጠያቂም እንዳንሆን ለሰማነው ነገር ደግሞ መላሾች ፍሬ የምናፈራ ሰዎችም መሆን መቻል አለብን። እግዚአብሔርን የምንወዱላችን ክፋትን መጥላት፣ እግዚአብሔርን ደግሞ መውደድ መቻል አለብን። እግዚአብሔርን የምንወደው ደግሞ በጎ ሐሳቡን ፈቃዱን ስናገለግል ነው። እግዚአብሔር ይህንን እንድናደርግ ደግሞ ይርዳን። እንደምን አመሻችሁ በጌታ የተወደዳችሁ ክብራን አድማጮች። በዛሬው ምሽት ክፍለ ጊዜ ጥናታችን ተከታታዩን የሮሜን መልእክት ጥናታችንን ይዘንላችሁ ቀርበናል። ዛሬ የምንመለከተው ከምዕራፍ 6 ቁጥር 17 እስከ ምዕራፍ 7 ቁጥር 3 ድረስ ያለውን ይሆናል። አዎ ስንሸሸው የፈለገንን ይህንን ልዑል እግዚአብሔር አምላካችንን ከሂሩት ጋር እንዲህ ያለን እስቲ እናሞጋግዝ። ስንሸሸው የፈለገን ሲጠላዩ ደግከኝ ፍቅርህ ምን አይነት ነው የኔ ጌታ ትትን የሚያስፈታ ፍቅርህ ምን እግዚአብሔር ስለዚህ ዝማሬ ይክበር ይመስገን። ሂሩት በዚህ ዝማሬ ስላገለገለችን ጌታ በኑሮዋና በሕይወቷ እግዚአብሔር አብዝቶ ይባርካት እንላለን። በእውነት ኢየሱስ ክርስቶስ ወዳጆቼ ድሮ የታጠቅነውን ለርሱ የማይረባውን ለኛም ጥቅም የማይሰጠውን ትጥቃችንን አስፈታን። ዛሬ ደግሞ የርሱን ክብር እንድንታጠቅ ለርሱ እንድንሮጥና እንድንዋጋ መልካም ወታደሮች አድርጎ አቁመናልና ይክበር ይመስገን። አሁን ከዚህ በመቀጠል ከወንድማችን ከዋክሹማ ጋር አብረን እንጸልያለን።
እንጸልይ። እግዚአብሔር አምላካችን ሆይ እናመሰግናለን። በዚህን ሰዓት ደግሞ በእድሜያችን ላይ ይችን ሰዓት ጨምረ ቃልህን ካንተ እንድንሰማ እንድንማር እግዚአብሔር አምላካችን ሆይ በዚህ አማካይነት ደግሞ ወደ እያንዳንዳችን ለመምጣት ፍላጎትና ፈቃዴ ስለሆነልን እናመሰግናለን። እግዚአብሔር ሆይ ስለዚህ ቃል ስለዚህ ሰዓት እግዚአብሔር ሆይ ስለሰጠህን ጊዜ እጅግ እናመሰግናለን። ዛሬም እግዚአብሔር ሆይ በዚህ ለእያንዳንዳችን እንድትናገረን እግዚአብሔር ሆይ እንዴት እንደምንመላለስ እንዴት ካንተ ጋራ መኖር እንደምንችል እግዚአብሔር ሆይ እንዴት ላንተ የተቀደሱ ሰዎች እንደምንሆን ዛሬ እንድትናገረንና እንድታስተምረን እንጸልያለን። እግዚአብሔር ሆይ ታደርጋለህና እናምናለን እናከብራለን። እግዚአብሔር ሆይ በዚህን ሰዓት ወደ ያንዳንዳችን ወደ ወንድሜ ወደ እህቴ እንድትሄድና እንድትናገራቸው ለኔ እንድትናገረኝ እግዚአብሔር ሆይ ፈቃድ ይሁን ዘንድ እንጸልያለን። እግዚአብሔር አምላካችን ሆይ በቃልህ የሚያገለግለንን ወንድማችንን እንድትባርክ እግዚአብሔር ሰሚዎቹንም እግዚአብሔር ሆይ ያንዳንዳችንን እንድትባርከን በጌታ በኢየሱስ ስም እንጸልያለን። እግዚአብሔር ሆይ ዛሬ ሁሉም ነገር እግዚአብሔር የተዘጋጀ እንዲሆን ልባችንም ላንተ የተዘጋጀ እንዲሆን ሁኔታውም አየሩም እግዚአብሔር ሆይ የተዘጋጀ እንዲሆን በኢየሱስ ክርስቶስ ስም እንድትመላለስ እንጋብዛሃለን። ስለሰጠህን ጊዜ እናከብራሃለን በጌታ በኢየሱስ ስም አሜን።
አድማጮች ወንድማችን ዋክሹ መተረፈ በጸሎት ስላገለገለን እግዚአብሔር አብዝቶ ይባርከው ይያልን ወደ ዛሬው ዝግጅታችን እናልፋለን። እንደምታስታውሱት በትላንትናው ምሽት ክፍለ ጊዜያችን በክርስቶስ ከመአመን የተነሳ በተግባር የሚገለጽ ቅድስና በሚል ርዕስ ላይ ተመርኩዘን ከሮሜ ምዕራፍ 6 ቁጥር 13 አንዳንድ ሐሳቦችን ወስደን እግዚአብሔር በረዳን መጠን መመልከታችን ይታወሳል። ዛሬም ደግሞ ጌታ በረዳን መጠን ቀጣዩን ክፍል ይዘንላችሁ ቀርበናልና እስቲ መጽሐፍ ቅዱሶቻችሁን ገለጥ ገለጥ አድርጋችሁ ሮሜ ምዕራፍ 6 ቁጥር 17 አውጡ። ሮሜ ምዕራፍ 6 ቁጥር 17 ተመልከቱ። እንዲህ ይላል፣ ነገር ግን አስቀድማችሁ የኃጢአት ባሪያዎች ከሆናችሁ ለተሰጣችሁለት ለትምህርት አይነት ከልባችሁ ስለታዘዛችሁ ለእግዚአብሔር ምስጋና ይሁን ይላል ሐዋርያው። በሌላ አነጋገር በዓለም በነበራችሁ ጊዜ ጠፍታችሁ በነበረ ጊዜ ለኃጢአት ታዘዛችሁ። ይህን ማድረግ ለእናንተ የተለመደ ነገር ነበር። አንድ ሰው ምሳሌነት ያለው ህይወት በመምራቱ የንግድ ምክር ቤት ሜዳሊያ ሊሸልመው ዋንጫ ሊሰጠውና የአመቱ ጥሩ ዜጋ ብሎ ሊሰይመው ይችላል። አንድ ጊዜ እንዳጋጣሚ እንዲህ ያለው ሰው የአንድ ማህበረሰብ ታዋቂ ዜጋ ተብሎ ዋንጫ ከተሰጠው በኋላ የተናገረውን ሰምቻለሁ። የዚህ ሰው አነጋገር ሰምቼው የማላውቅ ጸያፍ ነበር ወገኖቼ። የዚያ ማህበረሰብ ታዋቂ ዜጋ ሊሆን ይችላል፣ ነገር ግን ለማን እንደታዘዘ በጣም ግልጽ ነው። ለዲያብሎስ ነው የታዘዘው። አስፈላጊው ነገር ለክርስቶስ መታዘዛችሁ ነው። መረዳት ያለብን ሌላው ነገር ወገኖቼ በዳናችሁ ጊዜ ለክርስቶስ የሚታዘዝ አዲስ ባህሪ ማግኘታችሁ ነው። በሚቀጥለው ምዕራፍ እንደምናየው በምዕራፍ 7 ውስጥ ማለቴ ነው ጳውሎስ አዲስ ክርስቲያን በመሆንና ባሮጌው ባህሪ ውስጥ መልካም ነገር አለመኖሩን በማወቅ ልምምድ ውስጥ አልፏል። ጳውሎስ እኔ ማለት በስጋዬ በጎ ነገር እንዳይኖር አውቃለሁና አይላል። ሮሜ ምዕራፍ 7 ቁጥር 18ን ስንመለከት እንማራዋለን። ሮሜ ምዕራፍ 7 ቁጥር 18ን በኋላ ተመልከቱ እናንተ። ብዙዎቻችን ይህንን ባናውቅም በእኔ ውስጥ በጎ ነገር የለም፣ አሮጌው ባህሪ በውስጡ በጎ ነገር የለም። ልታሻሽሉት ብዙ ነገር ማድረግ ትችላላችሁ፣ ነገር ግን በጎ ልታደርጉት እንደማትችሉ የተረጋገጠ ነው። ሁለተኛው አስደናቂ እውነት ይህ ነው፣ በአዲሱ ባህሪ ውስጥ ኃይል የለም። ብዙዎቻችን የምንሳሳተው እዚህ ላይ ነው። እኛ አሁን ክርስቲያኖች ስለሆን ፍጹም ልዩ የሆን ይመስለናል። ለመሆን አንችልም። ልክ እንደ መጀመሪያው ደካሞች ነን ወገኖቼ። በእምነትና በመንፈስ ቅዱስ ኃይል መጓዝ የሚገባን ምክንያት ይህ ነው። ማየት እንደምንችለው የክርስትናን ሕይወት ማስገኘት የሚችለው የእግዚአብሔር መንፈስ ብቻ ነው። ከኃጢአት ማርነት ወጥታችሁ ለጽድቅ ስለተገዛችሁ እያለ ሐዋርያው ይናገራል። ሮሜ ምዕራፍ 6 ቁጥር 18ን ተመልከቱ። ነጻ ወጥተናልኛ ወገኖቼ፣ በሌላ አነጋገር የክርስቲናን ህይወት ለመኖር አስችሎናል ማለት ነው። ኃጢአት ተደምስሷል ወይም ተወግዷል ማለት አይደለም። አሁን ለእግዚአብሔር ለመኖር እንችላለን ማለት ነው። ሐዋርያው በቁጥር 19 ደግሞ እንዲህ ሲል ይናገራል። ስለ ሥጋችሁ ድካም እንደ ሰው ልማድ እላለሁ። ብልቶቻችሁ አመጻ ሊያደርጉ ለርኩስነትና ለአመጻ ባሪያዎች አድርጋችሁ እንዳቀረባችሁ እንደዚሁ ብልቶቻችሁ ሊቀደሱ ለጽድቅ ባሪያዎች አድርጋችሁ አሁን አቅርቡ ይላል። ይህን ቁጥር በሚመለከት የራሴን ትርጉም ልስጣችሁ ነው ወገኖቼ። ለመረዳት ባለባችሁ ችግር ወይም በሰባዊ ባሪያችሁ ድካም ምክንያት እንደ ሰው ልማድ እኔ የምላችሁ አለኝ፣ ብልቶቻችሁ ለርኩሰትና ለአመጻ ተግባር ባሪያዎች አድርጋችሁ እንደ ሰጣችሁ ወይም እንዳቀረባችሁ እንደዚሁ አሁን ብልቶቻችሁን የጽድቅ ባሪያዎች አድርጋችሁ አቅርቡ የሚል ነው። ይህ የኔ ትርጉም ነው። እዚህ ላይ ጳውሎስ ባሪያዎች የሚለውን ቃል ለምን እንደሚጠቀም ያብራራል ብዬ አስባለሁ። ቃሉን በመጠቀሙ በመጨረሻው ቁጥር አጋማሽ ይቅርታ ይጠይቃል። ባርነት በሮማ የንጉሠ ነገሥት ግዛት የተለመደ ነበር። በሮማ የንጉሠ ነገሥት ግዛት ከነበሩት 120 ሚሊዮን ሕዝቦች መካከል ግማሾቹ ባሪያዎች ነበሩ። ብዙ ክርስቲያኖች ባሪያዎች ነበሩ። ወደ ፊሊሞና የተጻፈው አጭር መልእክትም ነጻነት ሽልማትና ለማግኘትም የሚያስቸግር እንደነበረ ይገልጻል። ጳውሎስም እንደ ሰው ልማድ በማለት የገለጸውን ይህንን የታወቀ ዘይቤያዊ አነጋገር ተጠቀመ። በመንፈስ ቅዱስ ተቃኝቼ አልተናገርኩም አይደለም የሚለው፣ ነገር ግን እኛ ልንረዳው በምንችል አቋሁን ተናገረ። እኛም በዚህ የሰው ልማድ ባሪያዎች መሆናችንን እንረዳለን። የሃይማኖት መሪዎችም ጌታ ኢየሱስ ክርስቶስ የኃጢአት ባሪያዎች ናችሁ ባላቸው ጊዜ ተሰደብን አሉ። ልብ በሉ። ኢየሱስም ያመኑትን አይሁድ እናንተ በቃሌ ብትኖሩ በእውነት ደቀ መዛሙርቴ ናችሁ፣ እውነትንም ታውቃላችሁ፣ እውነትም አርነት ያወጣችኋል አላቸው። አርነት የሚለው ቃል ነጻነት በሚለው ሊተካ ይችላል። እነርሱም መልሰው የአብርሃም ዘር ነን፣ ለአንድስ እንኳ ከቶ ባሪያዎች አልሆንም፣ አንተ አርነት ትወጣላችሁ እንዴት ትላለህ አሉት። ኢየሱስም መለሰ እንዲህ ሲል እውነት እውነት እላችኋለሁ ኃጢአት የሚያደርግ ሁሉ የኃጢአት ባሪያ ነው ይላቸዋል። ዮሐንስ ምዕራፍ 8 ከቁጥር 31 እስከ 34 ያለውን መመልከት ይቻላል። ዮሐንስ ወንጌል ምዕራፍ 8 ከቁጥር 31 እስከ 34 ያለውን በኋላ ተመልከቱ። አቤት ዛሬ ስንት ወንዶችና ሴቶች ናቸው የኃጢአት ባሪያዎች የሆኑት ወገኖች። በድርጅታዊ አካል ደንብና ድንጋጌ ላይ ያመጹትንና እንደ ጫትና ደንዛዥ እጾች እንዲሁም አልኮል በመሳሰሉት ነገሮች ጉዳት ላይ የወደቁትን ወጣቶቻችንን አሳዛኝ ሁኔታ ልብ በሉና ተመልከቱ። ደንብና ድንጋጌ ካለው አንድ ቡድን ልትድኑ ትችላላችሁ። ነገር ግን ወደ ክርስቶስ ባትመለሱ እጣችሁ ከድጡ ወደ ማጡ ይሆናል። ዛሬ በባህላችን በመሆን ላይ ያለው ነገር በዘመናችን ካሉ እጅግ በጣም አሳዛኝ ነገሮች አንዱ ነው። ኃጢአት በምትሰሩበት ጊዜ የኃጢአት ባሪያዎች ናችሁ ሲል ጌታ ኢየሱስ ተናግሯል። የኃጢአት ባሪያዎች ሳላችሁ ከጽድቅ ነጻ ነበራችሁና ይላል ሐዋርያው ደግሞ። ይህም ማለት በዚያን ጊዜ ክርስቶስን ለማገልገል አታስቡም ነበር፣ እርሱን ለማገልገል ፍላጎት አልነበራችሁም፣ ከእርሱ ነጻ ነበራችሁ። እንግዲህ ዛሬ ከምታፍሩበት ነገር ያን ጊዜ ምን ፍሬ ነበራችሁ ይላል። ቁጥር 21ን ተመልከቱ። ነጻ የነበራችሁት ከክርስቶስ ብቻ አልነበረም፣ ፍሬ አልነበራችሁም፣ እንደ ፈለጋችሁ ታደርጉ ነበር። ብቸኛው ፍሬያችሁ ሀፍረት ነበር። በቃ እንደ እውነቱ ከሆነ ወገኖቼ እውነተኛ ነጻነት አልነበረንም። ፈቃድ ነበረ። ወደ አሮጌ ሕይወት ተመልሳችሁ ለመሄድ ትፈልጋላችሁን? በእግዚአብሔር ልጅና በዲያብሎስ ልጅ መካከል ያለው ልዩነት የዲያብሎስ ልጅ ዲያብሎስ እንዲያደርግ የሚፈልገውን ነገር ማድረግ ይወዳል። ለእግዚአብሔር ልጅ ግን ታላቅ ሐዘን ነው። የዚህ ነገር መጨረሻው ሞት ነውና፣ አሁን ግን ከኃጢአት አርነት ወጥታችሁ ለእግዚአብሔርም ተገዝታችሁ ልትቀደሱ ፍሬ አላችሁ፣ መጨረሻውም የዘላለም ሕይወት ነው ይላል። ሮሜ ምዕራፍ 6 ቁጥር 22ን ልብ በሉ። ሮሜ ምዕራፍ 6 ቁጥር 22ን ይመለከቷል። አሁን የእግዚአብሔር ባሪያዎች በሆኑ ታማኞች ፊት ወርቃማና አስደሳች የሆነ ተስፋ ያኖራል። ወደ ሞት ከመመራ ኃጢአት ነጻ ሆኗል። ለዘላለም የሚኖር ፍሬም አላቸው። የዘላለም ሕይወት ከሞት ጋር ተነጻጽሯል። የዚህ ስዕላዊ መግለጫ በጀማሪ የወንጌል መልእክተኞች ሕይወት ይታያል። በ1819 ወደ ሃዋይ ደሴቶች አሜሪካ ሀገር ማለት ነው ስለሄዱት ወጣቶችና አዳጊ ወጣቶች ቡድን አስባለሁ። ሕይወታቸውን ለክርስቶስ አገልግሎት በደስታና በሐሴት ሰጡ። እግዚአብሔርን የማይፈራው አገር ጎብኚማ መሳለቂያ ሲሆኑ መስማት እንዴት ይወዳል። ነገር ግን ወገኖቼ እነዚህ የወንጌል መልእክተኞች ከጴንጠቆስጤ ወይም ከባለ 50 ወዲ ለሆነው እጅግ በጣም ታላቅ መንፈሳዊ መነቃቃት መሰረት ጥለዋል። በነፍስ ወከፍ ብዙ ሰዎች ወደ ክርስቶስ ሊመጡ ይችላሉ። የነዚያን የወንጌል መልእክተኞች ታሪክ መስማት ከቶ አይሰለቸኝም። ወዳጆቼ ሆይ እነርሱ ፍሬ ነበራቸው። ፍሬያቸው እንዴት ግሩም ነበር። የኃጢአት ደሞዝ ሮሜ 6 ቁጥር 23ን ተመልከቱ። የኃጢአት ደሞዝ ሞት ነውና የእግዚአብሔር የጸጋ ስጦታ ግን በክርስቶስ ኢየሱስ በጌታችን የዘላለም ሕይወት ነው ይላል። አስተውሉ፣ ዲያብሎስ ደሞዝ ከፋይ ነው። ደሞዝ እንዲከፈላችሁ ያደርጋል። ለርሱ የምትሰሩ ከሆነ የኃጢአት ደሞዝ ሞት ነው። የእግዚአብሔር ስጦታ ግን የዘላለም ሕይወት ነው። ያንንም ስጦታ በእምነት ትቀበላላችሁ። የዳናችሁት በእምነት ነው ወገኖቼ። በእምነት መኖር አለባችሁ። በየሰዓቱ በእምነት መራመድ አለባችሁ። ይህንን አስረግጬ ልነግራችሁ ፈልጋለሁ። ከእንግዲህ ወዲያ ራሳችሁን ማዳን ከምትችሉት በላይ በራሳችሁ ለእግዚአብሔር ልትኖሩ አትችሉም። በመንፈስ ቅዱስ ኃይል ጌታ ኢየሱስ ክርስቶስን በመመልከት በርሱ ላይ ያለማቋረጥ መደገፍን የሚጠይቅ ነው። እግዚአብሔር ስለዚህ ድንቅ ቃሉ ለዘላለም የተመሰገነ ይሁን። ወገኖቼ በስጋችን ምንም ነገር ልናመጣ አንችልም። በሩጫችንም የምንጨምረውና የምንቀንሰው ምንም ነገር የለም። በልጁ በጌታ በኢየሱስ ክርስቶስ ስንደገፍ ግን ሕይወታችን ያማረና የሰመረ ይሆናል። እግዚአብሔር ሁላችንንም ይርዳ። እንግዲህ የዚህ የምዕራፍ 6 ጥናታችንን እዚህ ላይ እንገታና እዚህ በቀረን ጊዜ ውስጥ ደግሞ የምዕራፍ 7ን ትምህርት አብረን እንመለከታለን። ወገኖቼ በዚህ ምዕራፍ ውስጥ በዋናነት ስለ ዳነች ነፍስ ስራትና ስለ ዳነች ነፍስ ትግል እንመለከታለን። ጻፍ ጻፍ አድርጉ። በዚህ በሮሜ ምዕራፍ 7 ውስጥ ስለ ዳነች ነፍስ ስራትና ስለ ዳነች ነፍስ ትግል በዋናነት እንመለከታለን። የመቀደስ ነብይ ያሳብ በምዕራፍ 5 ውስጥ በክርስቶስ አማካኝነት ያገኘነውን መቀደስ በመነጋገር ጀምረናል። በምዕራፍ 6 ውስጥ ደግሞ በክርስቶስ ያለንን የቅድስና ደረጃ ስንመለከት ይህም በክርስቶስ ሞትና ትንሣኤ ራሳችንን ለርሱ በመለየት የተቀበልነው እንደሆነ ተምረናል። እግዚአብሔር ይመስገን። ራሳችንንም ከክርስቶስ ጋር እንደ ተሰቀልንና እንደ ተነሳን በመቁጠር እንዲሁም ለርሱ በማቅረብ በእኛም የክርስትናን ሕይወት እንደሚኖር ማመን ነው። አሁን በምንነጋገርበት ምዕራፍ ውስጥ ማለት በምዕራፍ 7 ውስጥ ማለት ነው ሁለት ርዕሰ ጉዳዮችን እናነሳለን። እነርሱም ጌታ ኢየሱስ ክርስቶስ ያዳናት ነፍስ የሚገጥማት እስራት ወይም እንቅፋትና ልብ በሉ ቀደም ብዬ ሰጣችሁ ነው ማለት ነው ጌታ ኢየሱስ ክርስቶስ ያዳናት ነፍስ የሚገጥማት እንቅፋትና በጌታ ኢየሱስ አምና የዳነች ነፍስ ፈተና የሚባሉ ናቸው። በሌላ አባባል እንግዲህ የዳነች ነፍስ እስራትና የዳነች ነፍስ ትግል የሚሉት ይሆናሉ ማለት ነው። ሕግ ወገኖቼ ለዳነችው ነፍስ መቀደስን ሊያመጣ ከቶ አይችልም። ይህም ደግሞ እስራት ነው። እንዲሁም አማኝ ባገኘው አዲስ ተፈጥሮ ላይ በመመስረቱ ወይም በመታመኑ መቀደስን ሊያመጣ አይችልም። ማንም ለክርስቶስ መኖር የሚፈልግ የትም መሄድ የለበትም። ለርሱ ራሳችሁን ማቅረብ የምትፈልጉ ከሆነ ያው ከሆነው ከክርስቶስ ጋር ግንኙነት እንዳደረጋችሁ እንደሆነ ተገንዘቡ። ብዙ ሰዎች የሮሜ ምዕራፍ 7 ንትተው ወደ ምዕራፍ 8 ማለፍን ይወዳሉ። ነገር ግን ወገኖቼ ማንም ጤናማ ክርስቲያን ምዕራፍ 7ን ሳይለማመድና በደንብ ሳያነብ ወደ ምዕራፍ 8 ማለፍ ከቶ አይችልም። ወደ ምዕራፍ 8 ማለፍ ያው መንገዱ ምዕራፍ 7 ነውና በዚህ በዳነችው ነፍስ ትግል የሚገኘው ውጤት ቢኖር ድካም ብቻ ነው። ምናልባት አገኘነው ያልነው ውጤት ገለባ ሊሆን ይችላል። ይህም ገለባ የሙሴ ሕግ ሊሆን ይችላል ወገኖቼ። ከዚህም የተነሳ ብዙ ሰዎች የትኛውም ክርስቲያን እንደሚኖረው ሁሉ ሽንፈትን በመቀበል ይኖራሉ። ብዙዎችም ቅዱሳን ማለቴ ነው በዚህ ሕግ መቀጠሉን ስለመረጡ አሳዛኝና ወደ ታች እየቀጨጩ የድካም ሕይወትን ለመኖር ተገደዋል። ብዙ ጊዜ ያሳዝኑኛል። እግዚአብሔር ግን በዚህ መንገድ እንድናልፍ ወይም እንድንራመድ አልፈለገም። ይህንን ልብ በሉ። ብዙዎቻችን ማለትም ክርስቲያኖች በጌታ በኢየሱስ ክርስቶስ አምነን ከዳንን በኋላ የቀጨጨ ሕይወትንና አንካሳ ሕይወትን መምራት እንጀምራለን። ይህ ለምን እንደሆነ ብዙ ጊዜ አይገባኝም። ሽንፈትን መቀበል የክርስትና ስጦታው አይደለም። ልብ በሉና አድምጡኝ። ይህ ምዕራፍ ኃይል አልባ ቅድስና የምንኖርበትን መንገድ አያሳየንም። አስተዋላችሁ? ይህ ምዕራፍ 7 ኃይል አልባ ቅድስና የምንኖርበትን መንገድ ፈጽሞ አያሳየንም። ስለዚህ ሕይወታችንን ወደ እግዚአብሔር መንፈስ በመመለስ ልናከናውነው የፈለግነውን ነገር እርሱ እንዲያከናውንልን ራሳችንን አሳልፈን ለርሱ እንስጥ። የሙሴ ሕግ ብዙ ክርስቲያኖች የክርስትናን ሕይወት ሊያገኙበት የሚፈልጉበት ስፍራ ነው። አሁን ጳውሎስ የሚያሳየን የሙሴ ሕግ በአማኙ ላይ የይገባኛል ጥያቄ እንደሌለው ነው። በመሰረቱ ሕጉ ሰውን እንዲሞት ፈርዶበታል። ይህም የኩነኔ አገልግሎት የተባለው ነው። ሁለተኛ ቆሮንቶስ ምዕራፍ 3 ቁጥር 9ን በኋላ ተመልከቱ። ሞት የፈረደባችሁን ዳኛ እንዴት አድርጋችሁ መኖር እንዳለባችሁ ልትጠይቁት የምትሄዱት? እኔ ይህ ብዙ ጊዜ አይገባኝም ወገኖቼ። አስተዋላችሁ? ሞት የፈረደባችሁን ዳኛ እንዴት አድርጋችሁ ነው መኖር እንዳለባችሁ ልትጠይቁት የምትሄዱት? አይገርማችሁምን? ጌታ ኢየሱስ ክርስቶስ ያዳናት ነፍስ የሚገጥማትን እንቅፋት ወይም እስራት እስቲ ከዚህ ቀጥለን እንመለከታለን። እናንተ የዳነች ነፍስ እስራት ብትሉትም ችግር የለውም። አብይ ርዕሱ ማለቴ ነው። ቁጥር 1ን ተመልከቱ። ወንድሞች ሆይ ሕግን ለሚያውቁ እናገራለሁና ሰው ባለበት ዘመን ሁሉ ሕግ እንዲገዛው አታውቁምን? ይላል ሐዋርያው። ሕግን ለሚያውቁ እናገራለሁና የሚለውን የሐዋርያውን አባባል በደንብ ተመልከቱ። የሙሴ ሕግ በእግዚአብሔር በተመረጡ ሕዝቦችና በሰጣቸው ምድር ሕጉን የሚጠብቃሉ ባለው ስፍራና ሁኔታ በብዙ ሺህ ጊዜ ተሞክሯል። ሕጉ ለሕዝቡ ብቻ ሳይሆን ለምድሪቷም ጭምር ነበር የተሰጠው። ሆኖም እስራኤላውያን ሕጉን አልጠበቁም። እስጢፋኖስ በተቃዋሚዎቹ ፊት የተናገረውን ልብ በሉ። በመላእክት ሥርዓት ሕግን ተቀብላችሁ ያልጠበቃችሁት ሲል ይናገራል። የሐዋርያት ሥራ ምዕራፍ 7 ቁጥር 53ን በኋላ ልብ በሉ። ጴጥሮስ ቀንበር ሲል ይጠራዋል። አስተዋላችሁ? ጴጥሮስ ደግሞ ቀንበር ሲል ይጠራዋል። እንግዲህ አባቶቻችንና እኛ ልንሸከመው ያልቻልነውን ቀንበር ሲል ነው የሚገልጸው። የሐዋርያት ሥራ ምዕራፍ 15 ቁጥር 10ን ይመለከቷል። የሐዋርያት ሥራ ምዕራፍ 15 ቁጥር 10ን በኋላ ልብ በሉ። ጳውሎስ ወገኖች እዚህ ላይ በትዳር ምሳሌ አድርጎ ከሕግ የተፋታንበትን ምሳሌ ጥሩ አድርጎ ይገልጸዋል። አስተዋላችሁ? ጳውሎስ ስለዚህ ሲያብራራ በትዳር ምሳሌ አድርጎ በቆንጆ ሁኔታ ያብራራዋል ወይም ደግሞ ያቀርበዋል። በትዳር ሕግ ውስጥ ሚስት ባሏ ከሞተባት ከታሰረችበት ሕግ የተፈታች ነች። ይህንን አስተውሉ። ቀስ ብዬ ላንብብላችሁ። በትዳር ሕግ ውስጥ ሚስት ባሏ ከሞተባት ከታሰረችበት ህግ የተፈታች ነች። ስለዚህም ይህችን ሴት ሞት ከሚስትነት ደረጃ ነጻ አውጥቷታል ማለት ነው። አስተዋላችሁ? ይህችን ሴት ሞት ከሚስትነት ደረጃ ምን አድርጓታል ማለት ነው? ነጻ አውጥቷታል። እስቲ ቁጥር 2ን እናንብብ። ያገባች ሴት ባሏ በሕይወት ሲኖር ከርሱ ጋር በሕግ ታስራለችና ባሏ ቢሞት ግን ስለ ባል ከሆነው ሕግ ተፈታለች ሲል ሐዋርያው ይገልጻል። ሚስት ባሏ በሕይወት እስካለ ድረስ የታሰረች ናት። ነገር ግን ባሏ ቢሞት ከባሏ ሕግ ሙሉ በሙሉ የተፈታች ናት። በሌላ አገላለጽ ባሏ ከሞተ መልሳ አታገባውም ማለት ነው። ስለዚህ ይላል ሐዋርያው ሐሳቡን አስረግጦ ሲናገር በቁጥር 3 ላይ፣ ስለዚህ ባሏ በሕይወት ሳለ ለሌላ ወንድ ብትሆን አመንዝራ ትባላለች፣ ባሏ ቢሞት ግን ከሕጓርነት ወጣለችና ለሌላ ወንድ ብትሆን አመንዝራ አይደለችም ይላል። ጳውሎስ የባልና የሚስትን ሕግ እየተናገረ ነው። ይህቺ ሴት ባሏ ሞቶ ከሚስትነት ሕጉ ብትፈታም፣ ልብ በሉ፣ ይህቺ ሴት ባሏ ሞቶ ከሚስትነት ሕጉ ብትፈታም ባሏ በኖረበት ዘመን እንደኖረች ሁሉ እንዲሁ ደግሞ እርሱ ከሞተ በኋላ እየኖረች እንደሆነ ትኩረት ሰጥቶ ይነግረናል። እንግዲህ በጌታ የተወደዳችሁ አድማጮቻችን የዛሬው ትምህርታችንን እዚህ ላይ እናበቃለን። ነገ ደግሞ የዚህን ተከታይ ክፍል ይዘንላችሁ እንቀርባለን። እስከዚያው ድረስ በጸሎታችሁ አስቡን፣ ደብዳቤዎቻችሁ ማይለዩን እያልን በዚህ በሚቀጥለው ዝማሬ የምንሰናበታችሁ ቴክኒሻን
አለማየሁ ዳዊትና
በትምህርቱ በኩል እኔ አበበ ከበደ ወርቄ ነበርኩኝ። ሰላም።
አይ ለወጥ ፍቅሩ ተኮሰ በዩት Yeah.